Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ሰላም፣ የእሁድ ምሽት የጋቢና ቪኦኤ መርሃ ግብር ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንቱ ከተደመጡ ዝግጅቶቻችን መካከል ሁለቱን መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁ አመሻለሁ። አብራችሁን ቆዩ። ዮርዳኖስ ኩስ በአዲስ አበባ ዩኒቨርሲቲ ጋዜጠኝነት ትምህርት የተማረ ሲሆን በተለያዩ የብሮድካስት እና የህትመት ሚዲያዎች ላይም ሰርታለች። በአሁን ሰዓት ደግሞ ኢትዮጵያን ስኪን ቢዩቲ ሴክሬትስ የተሰኘ የተፈጥሮ የቁንጅና ግብዓቶችን የሚያመርት ተቋም ከፍታለች። ዮርዳኖስ ባለፉት ሁለት ዓመታት ጊዜ ውስጥ አብረዋት ለሚሰሩ 12 ሰራተኞች የራሳቸውን ሱቅ እንዲከፍቱ በማድረግ ሴቶችን ማብቃት ላይ የራሷን ሚና እየተጫወተች ትገኛለች። ከዮርዳኖስ ኩስ ጋር ያደረኩት ቆይታ ዮርዳኖስ ራሷን ከምታስተዋውቀው
እኔ ይህን ስራ ከመጀመሪያ በፊት ስራዬ ጋዜጠኝነት ነበረ። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ 97.1 እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ በሪፖርተር ላይ ሰርቻለሁ። ከዛ እነዚህን ስራዎች ከሰራሁን በኋላ ነገሩን ሳየው በመንግስት ሚዲያ ላይ ነበርኩኝ። ብዙም አልተመቸኝም፣ አልወደድኩትም ነበር። ስለዛ ከዛ ወጣሁኝና የመጀመሪያውን መጽሐፌን አሳተምኩ ማለት ነው።
መልካም፣ እስቲ ንገሪ።
መጽሐፉ ንጉሰ ጥላ ይባላል። ንጉሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦና እና የህይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበርኩኝ። ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብዬ አላሰብኩም። ግን በጊዜው በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብዕና ላይ ነበረ ያተኮረው ማለት ነው። አንዳንዶች መጀመሪያ የፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብዬ አላምነው። ግን በሰዓቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውዬ የጻፍኩት ማለት ነው።
ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛል እና ምን አይነት ምላሽ ነበረ እንድትወጪ የገፋፋሽ?
ልታለን ነበረ። እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረ ነው ትንሽ። እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም። ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወርድ ግን አይቻለሁ። ጋዜጠኛ ስትሆኝ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም። ስለ ጾታ እኩልነት ያወሩልሻል፣ ግን እውነተኛ ተግባራዊ እይታው ላይ ሲመጣ የጾታ እኩልነት የለም። ስለ ፖሊሲዎች ያወሩሻል፣ በእውነተኛ እይታው ላይ ሲመጣ ፖሊሲዎቹ የጾታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል፣ በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም። እና መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ዝም ብዬ የጻፍኩት ማለት ነው። ለካ እንደዚህ አይነት ስሳቤዎችን ወጣት ሆነ ስታራምጂ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካ ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቤዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮዬን ብስት ሆነን ዝግጅት አልነበረኝም የመጡት ነገሮችን የመቀበል። ለምሳሌ ከሰዎች የሚሰሚውም ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ቤት ነው ያስወጣኝ። የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም እና በተሩበት ጊዜ ከመረጡት ምርጫ አንደኛው እኔን ከሀገር ማውጣት ነበረ። በዛ ምክንያት እንደወጣ ሆን ያለው ቁም ስለዚህ ወደ ስደት ወጣ። ሆን መጀመሪያ አሜሪካ ነው የገባሁት። አሜሪካ ገብቼ አልወደድኩትም። ሳልወደው ፍቅር ወደ አክራ ከጋና ተከትዬ ሮሜቶቼ ገባሁ ማለት ነው። ኢቨን ቢዝነሱን ራሱ የጀመርኩት ምንሽ ከጥገኝነትና ከማጣት ነው እንጂ ቢሆን ኖሮ ቁጭ ብዬ ገባት ያዋጣኝ ነበር ብዬ አምናለሁ።
ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዳታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር?
ጋና ለእኔ እንግዲህ አንድ አፍሪካ ሀገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው ሀገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ላይ። ጋና ላይ ሰርተሽ ጥረሽ ጥረሽ ቢ የሚለው ነው። ያ ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ልንገርሽ፣ የንኩርማ አገር ስቲ ማለት ነው እያንዳንዱ ጋንያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብላቶ የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የተፈጠረው። ና ዝም ብለሽ ስታይ ቀላል ከኒኩርማ አንድ የምትማሪው ነገር ማለት ነው አገሪቷን ከታች ወደ ላይ ሰርቷት ነው የሄደ።
እዛ ከነበረች ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ።
ጋና ውስጥ እንግዲህ ቆየሁ 10 ዓመት ነው። ጋና እንደገባሁኝ ማናችንም ሴት እንደምናደርገው እንግዲህ አንድ ሀገር እንደመልመት የት ነው ጸጉር ቤት ነው የምንሄደው ማለት ነው። ሴት ስትሆኝ ጸጉር ቤት የማናችንም መሬት ነው የትም ሀገር ላይ እና ጸጉር ቤት በሚሄድበት ጊዜ ምን አየሁ መሰለሽ? የጋኒያን ሴቶች በጣም ወዛም ቆዳ እንዳላቸው እና ብጉር በጣም እንደሚያስቸግራቸው አየሁ። አሁን በጋዜጠኝነቱ ልገፋ አልቻልኩም፣ አልችልምም። እንግሊዝኛ ነው ቋንቋቸው። ያን ለእንግሊዝኛ አቅም የለኝም። አዲስ ሀገር ነኝ፣ ሲስተም የለኝም፣ ሰፖርት ሲስተም የለኝም። ገንዘብም እንደዛው። ስለዚህ ትሬቲግ መሆን ነበረብኝ እና አይኔ ክፍት ነበረ ምን ላደርግ እችላለሁ ለሚለው ማለት ነው። እዛ ጸጉር ቤት ላይ ተመላልሽ ታይ ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። እዛው ስንነጋገር ሰው ወዳለ ሰው ግባባለ። ስናወራ ምን እኔ አገሬ ላይ ፓውደር አለ ይሄን ማጥፋት የሚችል በአመጣ ትገዙኛላችሁ ወይ አልኩኝ። ስላቸው ያጥፋንን እንጂ ካጠፋንን የማንገዛበት ምንም ምክንያት የለም አሉ ማለት ነው። ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ነው የሄድኩት? አሜሪካ ነው እና ሻባ ማይል ነበረ ያለኝ ትልቅ ሀብት ነጻ ትኬት ነበረ። ነጻ ትኬት እና $100 ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ቀሲል ታውቂያለሽ፣ ምስራቅ አካባቢ ሶሻል ማርክ ነው። ብቻ 25 ኪሎ ጭኜ ሄድኩኝ።
ቀሲል የሀረሩ ነው።
25 ኪሎ የሀረሩን 25 ኪሎ ጭኜ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ የንግድ ጅማሬ ያ ነው።
25 ኪሎን በስንት ሰጥሽ?
የ25ቱን እንግዲህ 4 እጥፍ አረኩት። እንደዛ ዛ ተመልሼ እንደገና 50 ኪሎ አረኩት። እንግዲህ ብር ማየት ጀመርኩ፣ ብር መልመድ ጀመርኩኝ። 50 ኪሎ ታረግን ሌላ ነገር ተፈጠረ። ምንድነው? እኔ ብቻ የሚሄድበት የተፈጠ ጉር ቤት ያሉ ገዢዎች 50 ኪሎን ሊጨርሱ አልቻሉ፣ አይችሉም። ምን ማድረግ ነበረብኝ? ከተማዋን በቦርሳዊ ዱቄቱን ይዤ እየዞርኩኝ መሸጥ ነበረብኝ።
አድማጮች፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ እናቆማለን።
So I would do.
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ጋቢና ቪኦኤ ነው። ከሙዚቃው በፊት ወደ ጀመርነው ዝግጅት እናልፋለን። ዮርዳኖስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል።
ከተናይ ሞት ፈረደመ ይገጠመኝ ምንድነው እንደጋና ወዛም ቆዳ አይደለም ያለን በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደገና ዝም ብለሽ ትሬ አይደለም የምትባይ፣ ፍቃዶች፣ ግብር፣ ታክስ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ። እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራ እንዴት መስራት ይባላል? እነዚህን ነገሮች ሁሉ ማሟላት አለብኝ። እንዴት ነው ይሄ መሆን ያለበት? ምንሽ ከነበርኩበት ሲስተም ኮምፕሊትሊ የተለወጠ ሲስተም ነበር የነበርኩት እየገባሁት ማለት ነው።
ቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠመሽንም ትግል እንዴት ተወጣሹ?
መጀመሪያ ምን አሰብኩኝ፣ በአካባቢ ያሉ ሰዎችን ሳናገር ኖ ፍቃድ መውጣት የለበትም ከመጀመሪያ አሉ ማለት ነው። እሺ ምን እንደምደረገ ስንዘፋቸው ደላላ ፈልጊና ደላላው እቃዎችሽን ይዞ ያስገባልሻል። ምን አለፋሽ ከግብር መክፈል ጋር ከመጀመር ምናና አገናኘሽ አሉ ማለት ነው። ኦኬ አልኩኝ። በርበሬ ተራ ሄድኩኝ። ኮስሞቲክስ ደላላ አገኘሁኝ። ሻምፖ ስር ያለ እሺ ልጅ ሰጠሁት። ስድስት ወር እቃው እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለሁ። ምንም ለእኔ በቃ አምርቶ መስጠት ነው ሰጥቻለሁ። በመሀል እወጣለሁ ገባለሁኝ እና በቃ እቃ ያልተወደደም ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደውዬለት ልምጣ እና በቃ ልውሰደው፣ አንተም ብርና ቦታ የያዘት ካልተፈለገ በቃ አልተፈለገም ማለት ነው ልጅ ያልኩት ማለት ስለው፣ አይ አትምጭ ሲል እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ተራ መጋዘኑ ሄድኩኝ። ብታኝም ባታኝም ያገኘሁት ብዛት 5 ፍሬ አልቋል። ብሩን ነው መስጠት ያልፈለገ። ያንን 5 ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨው ወደ ታች ስወርድ ወደ መገናኛ ልጅ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ሱፍ ይከራያል የሚል አየሁ። ከአሁን በኋላ ከላሎች ጋር በፍጹም አንሰራም አልኩኝ። ወሰንኩኝ። ሱቁን እዛ ተከራየሁኝ። 5 ሻምፖ አስቀመጥኩኝ። ያለውን እወጣለሁ ብዬ ገባሁ።
ምን አጋጠመች? ሱቁሽን ከከፈች በኋላ
ሱቁን ከከፈትኩ በኋላ እድለኛ ከንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ። ሶስተኛውን ከፈትኩ። ብራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ብዬሻለ እና ከሰው ጋር ያለኝ ነገር በጣም ጥቅ ስለሆነ ልጆቹን አያቸዋለሁ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ። ከ10 ወይ ከ11 ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውኝ አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት እየተለወጠ አይደለም። ለምን እያደግ ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ ብዬ ምን ወሰንኩኝ። አሁን የጀመርነውን ምሳሌ ከኔ አንድ 2 አመት በላይ ከሰራሽ እኛ ራሳችን ብሩን አበድርሻለሁ እንግሊሽን ሱቅ እንከራያለን፣ እቃዎችን ትሰጫቸዋለች። ፍራንቻይዝ ሆነ፣ ፍራንቻይዝ በኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታየው 29 ብራንች ላይ ደረስን ማለት ነው።
ስንት ሴቶች አበቃሽ በዚህ አይነት መንገድ?
12 ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ 10 ሴቶች ይዘዋል።
ከዮርዳኖስ ጉሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የ27 አመት ወጣቷና የአንድ ልጅ እናት ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች።
ልጅ ከመውለዴ በፊት 40 ብር ነበር። ግን መጥቼ ግን ስራ አልሰራሁም። የመጀመሪያ ስራ የሚመጣ ከዛ በፊት ስራ አልነበረኝም። ተማሪ ሆኜ ነው ለጋጣሚ ነገሮች አልተስተካከሉልኝ ነው። ታዲያ 40 ገር ምን ነበር? 40 ገር ነበር ይቻላል። እንዴ ለታምጭ ሆነ? እንዴታ ትራንስፖርት እንዳለብኝ እስቲ እዳጭታ ስለምፈልግ ሲወጣ መጀመሪያ ነው ያገኘኋቸው። እቻ እኔ ደግሞ ከልጅ ጋር ብዙ አይመችም፣ ብዙ ነገሮች ካለ ከልጅ ጋር እንሂድልኝ አልነበረ እና የታም በጋጣሚ ሰዓቱ ማታም ጣቱ የሚገባበት የወጣበት ሰዓት በጣም አ ሆኖ ነው ያገኘሁት እና በደላላ ነበር ስኩት ሲሄድም እቻም በጣም በጣ በአንዴ ነው በጣም ምትቀልቻናት በአንዴ ታውቃት ብዙ ጊዜ ይቆያል እና ቆይታ ያገኘ ነበር ይመስለኝ። ወዲያውኑ ስራው አለማመደችም፣ እኔም አልከበደኝም፣ ትል ተቀበልኳት። ሽያጭ ነው።
አሁን ታዲያ በምን አይነት ሁኔታ ላይ ነው ያለሽ? የራስሽ
አሁን ያለበት ሁኔታ በጣም ዛይ ብዙ ለውጦች አሉ። ይህን ቤት አውዜ ለምድ የሚያስፈልገኝ ነገሮች እንዳለ አሟልቼ ነው በአሁኑ ሰዓት ያለ። ለማንም ሰው እጅ አልፈልግም። ይህናት እንደዚህ ሲንጣ ላይ ልትሎች አሉትም ነው ተከራይቶ ከሷ እቃውን አመጣለው ነው እቃውቱ ከሷን መስቶ የራሴ ተርፉ የራሴ ቤክራይ ተፍ የሚፈልጋቸውን ነገሮች ማሟላት ከሱ በሚሰራ ላይ ነው።
የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው።
ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው። ሳይዘነጋ ሰውን ሳይዘነጋ ማለት ነው።
አድማጮቻችን፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ይህ ሳምንት የዓለም የፕሬስ ነጻነት ቀን ታስቦ ውሏል። በዓለም ዙሪያ ኮቪድ-19 ወረርሽኝ መገናኛ ብዙሃንን እየፈተነ ባለበት በአሁኑ ሰዓት ኢትዮጵያውያን ሴቶች ደግሞ የተለየ ፈተና እንዳለባቸው ይነገራል። በዚህ ዙሪያ ስመኝሽ ቆየ ከአስራም ቴሌቪዥን ምክትል አዘጋጅ ካሳይ ዳምጤ ጋር ቆይታ አድርጋ ነበር፣ እንደሚከተል ይቀርባል።
ካሳይ ዳምጤ እባላለሁ። አስራም ቴሌቪዥን ምሰራው ረዳት አዘጋጅ ነኝ።
ምን ያክል ጊዜ በጋዜጠኝነት ሰርተሻል?
አምስት አመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን ኤንኤን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስኩ በኋላ ተዘጋ። ከዛ በመቀጠል አህዱ ሬዲዮ ነበር የሰራሁት። አህዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራሁ በኋላ አሁን እየሰራሁ በምገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ።
ያለፈው አንድ አመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ?
ባለፈው አመት መጋቢት አራት ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙሃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠ ነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምጾችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያወጣቸውን መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችን ከወዲሁ የመጠቆም ነገር አልነበረም።
ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር?
አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሃን በአንድ ጎን አሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሃን አሉ። እና የመንግስት መገናኛ ብዙሃን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሃን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርት ኦፒኒየን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር። ሚዲያውም ጋዜጠኛውም ማለት ይቻላል።
እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ አለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ?
በጣም ውስብስብ ይመስለኛል። ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ስለማስብ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሃን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሃን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሃን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የፋይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህም አልሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይህን አንድ ዓመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይ ላይ እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ነው ያለው እያን ስንጠይቅ ስብሰባ ላይ ነኝ አሁን አይመቸኝም በሰዓት ደውይ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ
ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሽው ውጪ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ጋዜጠኞች ላይ?
አዎ፣ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ በሽተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ሰር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወክልም፣ ሃይማኖቱንም፣ ብሔሩንም፣ የተወለደበት አካባቢውን፣ ቤተሰቡን፣ ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት ሳይፈልገው ግን አሁን ላይ በሰኝነት ጥግ በመድረሱ ሁሉም ወደ ራሱ ሄጄ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንድዘግብ ሌላኛውም የራሱን ጥግ ሄጄ እንደዚህ ተደርጋል እንደዚህ ሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፍጠሩት ከዚህ በፊት ይህን ሰርቷል እንዲህ ሲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ ለመስራት ሁሉ አንዳንዴ በጣም ይከብዳል።
እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡ ችግር አለ ወይ?
ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶስቶቻችን ጋር የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቂ ሴት ከሆንሽ ያችን ጥያቄ መናቅ የማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺ እንደምትሰሪ በበላይነት አሳይነው ስትደረጊ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የመጣን ያዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢንአፕሮፕሪየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል።
በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞችሽም?
እኔ አሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች መስጠት፣ በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም፣ እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው ወይ መደብደብ ወይ አሲድ መድፋት ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውጥቶም መጥፎ ቃላት መናገር፣ ስድቦች ያለችበትን ቦታ እንዲያድጓት እንዲፈጥሯት ይች ቆንጆ ነች እያሉ የመናገሩ ነገር በጣም እየተለመደ ነው፣ ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር።
እንደው አንቺ በግልሽ በጋር ባሳለፍሽው የጋዜጠኝነት ህይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ ዓመታት ውስጥ ፈታኝ የምትይው ጊዜ ምን አይነት ነው?
በተለይ ለጋዜጠኛ በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የአለፈው አመት በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ። ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛናዊ ሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየለቱ መዘገብ እንኳን እነዚህ በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር።
የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ፣ እንዴትስ ልንወጣቸው እንችላለን በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳይ።
እኔ ማመሰግናለሁ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኛለን። የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በአርቶቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነው። 2022059942 ላይ የድምጽ ወይም የጽሁፍ መልእክት ዋትሳፕ ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በቪኦኤ አማርኛ ላይ ለጋቢና ቪኦኤ ብላችሁ ልጽፉን ትችላላችሁ። አብራችሁ
I'll be a tabby, it's my cheese and tonight, you. I'll be a tabby, it's my cheese and tonight, you.